ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሚያዝያ 8 2012 ዓመተ ምህረት ዝግጅታችን ጀመረ።
ለልጆች እንድኖር ነው አሁን ጸሎቴ። ከእንግዲህ በጣም ከባድ ነው ይሄ፣ በጣም ከባድ ነው። ጨለማ ነበር የመሰለኝ ሁሉም ነገር። በቼም ዘመድ አዝማድ የለም አይዞሽ ብሎ ተጠግቶ የምረዳ ደግሞ ሰውም አለ። አሁን ሰውም የማይቀርብበት ጊዜ ነው፣ ከባድ ጊዜ ስለሆነ ብዙ አዘን ነው ልቤን የሰበረው የተሰማኝ። ግን
ዩናይትድ ስቴትስ የላስ ቬጋስ ከተማ ነዋሪዋ ወይዘሮ አበራሽ ኦሮሞ ባለቤታቸውን በኮቪድ 19 አጥተዋል።
አሁንም በቫይረስ ተይዘው ቤት ለብቻ ተቀምጠው የሚገኙ አሉ። እዚህም ሀገር ባህላችን ተከትሎን አሁንም ዘመድ መጠየቅ፣ ጓደኛ ጋር አብሮ ማሳለፍ፣ ልደት መሞከር፣ ለቅሶ እንደዚህ ይደረጋሉ። እዚህ የተነሳ ጉዳት እየመጣ ነው እና ቁጥሩን በትክክል ማስቀመጥ አስቸጋሪ ነው። ከምናገኛቸው መረጃዎች ከመቶ ያላነሱ እስካሁን ህይወታቸውን እንዳጡ ነው ይሰማናል።
በአሜሪካ የዩናይትድ ስቴትስ አምባሳደር አቶ ፍጹም አረጋ ናቸው የሰማችኋቸው፣ አነጋግረናቸዋል። ሙሉ ዘገባውን በዚህ ምሽት በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ከቤት እየሰራሁ የማስተናግዳችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው ቤቱ ነው ይህንን ዝግጅት እያቀናበረ ያለው። በነገራችን ላይ እዚህ ዋናው መስሪያ ቤት ዋሽንግተን የምንገኝ የአሜሪካ ድምፅ ባልደረቦች ሙሉ በሙሉ ከቤት እየሰራን ነው ይህንን ዝግጅት እያደረስናችሁ ያለ ነው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 92 መድረሱ ተገልጿል። ከጤና ጥበቃ ሚኒስቴር ዛሬ በወጣ ዕለታዊ የበሽታው ስርጭት ይዞታ መግለጫ መሰረት ዛሬ 401 ሰዎች የቫይረሱ ምርመራ ተደርጎላቸው ሰባቱ በቫይረሱ የተያዙ መሆኑ ተረጋግጧል። የኮቪድ-19 ወረርሽኝን ለመከላከል የሚረዱ መሳሪያዎችና ሌሎች አቅርቦቶች ለመላው የአፍሪካ ሀገሮች የሚሰራጩበት በአዲስ አበባ ቦሌ አውሮፕላን ማረፊያ የዓለም የምግብ ፕሮግራም ያቋቋመው ማዕከል ስራውን ጀምሯል። እስካሁንም ከዓለም የጤና ድርጅት የተላኩ አቅርቦቶች ለ32 የአፍሪካ ሀገሮች፣ ከጃክማ ፋውንዴሽን የተላኩት ደግሞ ለ48 ሀገሮች እየተላኩ መሆናቸውን ድርጅቱ አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ታንዛኒያ የኮሮና ቫይረስ ስርጭት እየጨመረ መሆኑን ምክንያት በማድረግ እንደ አውሮፓውያን አቆጣጠር ሚያዝያ 26 ከአስር ቀን በኋላ መሆኑ ነው ሊከበር የነበረውን ብሔራዊ የዓመት በዓል ሰርዛለች። በዓሉ በአውሮፓውያን 1964 ዓመተ ምህረት ታንጋኒካና ዛንዚባር ውህደት አድርገው ታንዛኒያ የተመሰረተችበት ዕለት መታሰቢያ ሲሆን ጠቅላይ ሚኒስትሩ ካሲም ማጃሊዋ በወረርሽኙ ምክንያት የአንድነት ቀን በዓላችንን እንድንሰርዝ ተገደናል ብለዋል። የሀገሪቱ ፕሬዚደንት ጆን ማጉፌሊ ለክብረ በዓሉ የተመደበው $217,000 ሀገሪቱ የኮሮና ቫይረስ ወረርሽኝን ለመዋጋት ለያዘችው ዘመቻ እንዲውል ማዘዛቸውንም ጠቅላይ ሚኒስትሩ ገልጸዋል። በዓለም ዙሪያ በኮሮና ቫይረስ የተጠቃው ሰው ብዛት ከ2 ሚሊዮን ያለፈ ሲሆን ከዚያም ውስጥ ዩናይትድ ስቴትስ 640,000 ይዛ እየመራች ነው። የቫይረሱን ስርጭት ለመከላከል በየሀገሩ ብዛት ያለው ሕዝብ ቤቱ በዋለበት በአሁኑ ወቅት ብዙዎች የፈጠራ ሀሳቦቻቸውን እያወጡ፣ ብዙዎችም በቫይረሱ ለተጠቁ ሰዎች እንክብካቤ ለሚሰጡት የሕክምና ባለሙያዎች አክብሮትና ድጋፋቸውን እያጎረፉ ናቸው። በብሪታንያ የ100 ዓመት ባለጸጋ የሆኑ አንድ አረጋዊ ከልደታቸው ቀን አስቀድመው የእግር ጉዞ በማድረግ ለሀገራቸው ብሔራዊ የጤና አገልግሎት $624,000 ለማሰባሰብ በጀመሩት ዘመቻ $15 ሚሊዮን በላይ ማሰባሰባቸው ተወስቶላቸዋል። በዓለም ዙሪያ መሪዎች የሀገሮቻቸውን ኢኮኖሚ መልሰው ለማንቀሳቀስ ያላቸውን ፍላጎት እየገለጹ ናቸው። አያይዘው ግን ህብረተሰቡን ወደ ወትሮው እንቅስቃሴው መመለስ የቫይረሱን ስርጭት እንዲያገረሽ ያደርጋል የሚለውን ስጋታቸውን ከጤና ጉዳይ አዋቂዎች ጋር ሆነው እያሰሙ ናቸው። የጀርመኗ ቻንስለር አንገላ መርከል የሌሎችን የአውሮፓ ሀገሮች እቅድ በተከተለ እርምጃ እንደ አውሮፓውያን አቆጣጠር ግንቦት 4 አንዳንዶቹ ትምህርት ቤቶች እንዲከፈቱ አቅደዋል። የተወሰኑ መደብሮች በሚቀጥለው ሳምንት ሊከፈቱ እንደሚችሉም ገልጸዋል። በካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በበኩላቸው ሀገራቸው የእንቅስቃሴ ገደቦቹን ለማርገብ ዝግጁ እንዳልሆነች ነው የተናገሩት። ገደቦቹ ለብዙ ሳምንታት ስለሚዘልቁ ህዝቡ ትዕግስት እንዲኖረው ተማጽነዋል። ከዓለም ግዙፉን ኢኮኖሚ የያዘችው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም የኢኮኖሚ እንቅስቃሴው እንዲከፈት አጥብቀው ግፊት ካደረጉ የዓለም መሪዎች መካከል አንዱ ሲሆኑ ዛሬ ያስተዳደራቸውን አዲስ መመሪያ ይፋ ያደርጋሉ ተብሎ እየተጠበቀ ነው። የጤና ባለስልጣናት ግን በመጪው የአውሮፓውያን ግንቦት ወር ቸኩሎ የእንቅስቃሴ ገደቦችን መሰረዝ እንደማይገባ ሲያሳስቡ ነው የቆዩት። ለማናቸውም ውሳኔው የእያንዳንዱ ክፍለ ግዛት አገረ ገዢዎች ፋንታ እንደሆነም እየተነገረ ነው። ዛሬ ፕሬዝደንቱ ከተቀሩት የጂ7 ቡድን መሪዎች ጋር ለዓለም አቀፉ ወረርሽኝ የተቀናጀ ምላሽ ስለሚሰጥበት መንገድ በቪዲዮ አማካይነት ውይይት የሚያካሂዱ መሆናቸው ተያይዞ የደረሰን ዜና አውስቷል። የዩናይትድ ስቴትስ ፕሬዝደንት ለዓለም የጤና ድርጅት አሜሪካ የምትሰጠውን መዋጮ ለማቋረጥ ያደረጉትን ውሳኔ የቀድሞ ፕሬዝደንት ጂሚ ካርተር እና ቢሊዮነሩ የማይክሮሶፍት ኩባንያ መስራች ቢል ጌትስ ነቅፈውባቸዋል። ካርተር ወረርሽኙን ለመቆጣጠር የሚደረገውን ጥረት መምራት የሚችል ዓለም አቀፍ ድርጅት WHO ብቻ ነው ሲሉ አሳስበዋል። ቢል ጌትስም የሚስተር ትራምፕን ውሳኔ አደገኛ ብለውታል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ምክር ቤት ተወካዮች ለከፍተኛ ያስተዳደራቸው የስልጣን ቦታዎች የመረጧቸውን እጩ ተሿሚዎች የአሜሪካ ድምጽ ኃላፊ እንዲሆኑ የመረጧቸውን እጩ ጨምሮ ሹመቶቹን ሳያጸድቁላቸው በመቅረታቸው ምክር ቤቱን ለረፍት እንዲበተን አድርጋለው ሲሉ ዛቻ አሰምተዋል። ፕሬዝደንቱ በትናንት ረቡዕ ምሽት ጋዜጣዊ ጉባኤያቸው ዛቻቸውን ሲያሰሙ የዩናይትድ ስቴትስ ሕገ መንግስት ሁለተኛ አንቀጽ ፕሬዝደንቱ ልዩ ሁኔታዎች ሲያጋጥሙ የኮንግረሱን ሁለቱንም ምክር ቤቶች መበተን ይችላል የሚለውን ጠቅሰዋል። መወሰኛው ምክር ቤት ስራውን ይስራና የጮቼን ሹመት ማጽደቂያ ድምጽ ያሰጣል ዚያ ደግሞ ረፍት ይውጣና ሹመቶቹን ልፈጽም ሲሉ ነው የተደመጡት ፕሬዝደንቱ። ዝርዝሩን ያዘ ዘገባ በመጽሔት ክፍለ ጊዜ ይኖረናል። የአልቤኒያ መንግስት የኮቪድ-19 ስርጭትን ለመከላከል ያወጣቸውን ጥብቅ የእንቅስቃሴ እገዳዎች ለማስከበር ፖሊሶች በዋና ከተማዋ ቲራናና ሌሎችም ከተሞች በድሮኖች እየተጠቀሙ ናቸው። በዋና ከተማዋ ቲራና ነዋሪዎች ካለ ፈቃድ ከቤት እንዳይወጡ ተከልክለዋል። ይህ ትዕዛዝ መከበሩን ታዲያ ፖሊሶች በአብራሪ አልባ አውሮፕላኖች ከአየር እየተቆጣጠሩ ናቸው። ድሮኖቹ ከአየር መንገዶች ላይ የሚንቀሳቀሱ እግረኞችን ሲያዩ ፖሊስ ሊመጣላችሁ ነው በሉ ተራራቁ የሚሉ የተቀረጹ መልእክቶችን ያሰሟቸዋል። ትዕዛዙን ጥሶ የሚገኝ ሰው የገንዘብ መቀጮ እንደሚያገኘው ነው የተገለጸው። የባልካኗ አገር በሚያዝያ ወር መጀመሪያ የመጀመሪያው የኮሮና ቫይረስ ተጠቂ ሲገኝ ነው ፈጥና እንቅስቃሴዎችን የከለከለችው። በሀገሪቱ በአሁኑ ጊዜ 500 የቫይረሱ ተጠቂዎች እንዳሉና ቢያንስ 25 የሚሆኑት እንደሞቱ ነው መረጃዎች የሚያመለክቱት። በደቡብ ኮሪያ ትናንት በተካሄዱት ምክር ቤታዊ ምርጫዎች ገዢው ግራ ዘመሙ ፓርቲ ወሳኝ ድል ተቀዳጅቷል። መራጮች የሀገሪቱን ፕሬዝደንት ሙን ጄኢንን እና ገዢው ዲሞክራቲክ ፓርቲያቸውን የኮቪድ-19 ወረርሽኝን ለመዋጋት ስለወሰዷቸው እርምጃዎች ምስጋናቸውን የገለጹበት ድምጽ ተደርጎ ታይቷል። ባለም አቀፉ የኮሮና ወረርሽኝ መሃል የተካሄደ አብይ ምርጫ በሆነው በዚህ በትናንቱ ሂደት ገዢው ፓርቲና አነስተኛ አጋር ፓርቲው ከ300 የምክር ቤት መቀመጫዎች መካከል 180ውን አሸንፈዋል። በመጨረሻም የእስራኤል ፕሬዝዳንት ሪቪን ሪቭሊን የሀገሪቱ ምክር ቤት ጠቅላይ ሚኒስትሩን እንዲመርጥ ዛሬ ማሳሰቢያ ሰጥተዋል። የምክር ቤት አባላቱ በሶስት ሳምንት ጊዜ ውስጥ ከስምምነት መድረስ እንደሚኖርባቸው ነው የተገለጸው። አለዚያ ሀገሪቱ ለአራተኛ ጊዜ ምርጫ ማካሄድ ሊኖርባት ነው። በአንድ አመት ውስጥ ማናቸውም ፓርቲ የብዙሃን ድምጽ ያላገኘባቸው ሶስት ምርጫዎች መካሄዳቸው ይታወቃል። ምርጫዎቹን ተከትሎም ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁና ዋናው ተፎካካሪያቸው ቤኒ ጋትስ ገዢ ጥምረት ለመመስረት ያደረጓቸው ጥረቶች ሳይሳኩ እንደቀሩ የሚዘነጋ አይደለም። አድማጮች፣ ለሰዓቱ የተሰናዱት የዓለም ዜናዎች በዚሁ ያበቃሉ።
አመሰግናለሁ ቆንጂት። ቨርጂኒያ ከሚገኘው ቤቷ ነው ዜናውን ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 8 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ በርከት ያሉ ዘገባዎችን ይዘንላችኋል። ከኢትዮጵያም ከዓለም ዙሪያም አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ እስካሁን ባገኘው መረጃ 100 ኢትዮጵያውያንና ትውልደ ኢትዮጵያ በኮቪድ-19 ምክንያት መሞታቸውን አምባሳደር ፍጹም አረጋ ለቪኦኤ ገልጸዋል። በሌላ በኩል በኮሮና ቫይረስ ተይዞ የሞተ ባለቤቴን አስከሬን ሳልቀብር እኔ መያዜን ነገሩኝ። ሕፃናት ልጆች ቤት ውስጥ አሉኝ። ልጆቼን ጥያቸው እንዳልሄድ እኔም ስጋት ላይ ነኝ ይላሉ የላስ ቬጋስ ከተማ ነዋሪ የሆኑት አበራሽ ኦሮሞ። ወይዘሮ አበራሽ የሶስት ልጆች እናት ናቸው። ባለቤታቸው ሰሞኑን በኮቪድ-19 ምክንያት ሞተን ደርሶብኛል ብለዋል። ሜሪላንድ ከሚገኘው ቤቷ ጽዮን ግርማ ዝርዝሩን ይዛለች።
ወይዘሮ አበራሽ ኦሮሞ ከባለቤታቸው ኤጋ ሞኪያ ወይም ዮሴፍ ሲቡ ጋር በዩናይትድ ስቴትስ ላስ ቬጋስ ከተማ ውስጥ ለ12 ዓመታት በትዳር አብረው ቆይተዋል። የ10ና 5 ዓመት ወንድ አንዲት የ8 ዓመት ሴት በአጠቃላይ 6 ልጆች አፍርተዋል። ትላንት ምሽት ለአሜሪካ ድምጽ ራዲዮ በስልክ እንደነገሩን የ60 ዓመት እድሜ ነበራቸው ባለቤታቸው ጠንካራና ቤተሰቦቻቸውን በጣም የሚወዱ ሰው እንደነበሩ ይናገራሉ። ከህመማቸው የተነሳ በኮሮና ቫይረስ ተይዘው ሊሆን እንደሚችል ቢጠረጥሩም ገና የምርመራ ውጤታቸው ሳይመጣ ልክ የዛሬ ሳምንት ሐሙስ ሚያዝያ 1 ቀን 2012 ዓመተ ምህረት ህይወታቸው አልፏል።
መጀመሪያው ያደክመኛል አለ። በጣም አላበውና ብርድ ይለኛል ብሎ ያለ ወዲያው ሳል ጀመረው። ሳልም ማክታም ምንም ነበር እና ከዛ ሐኪም ቤት ሄዳልኩት። እኔ ያው እሱ ጠንካራ ስለነበር በዚያን ሰዓት እየነዳ ሐኪም ቤት ሄደ። ሐኪም ቤት ከገባ በኋላ መረመሩኝ አለኝ። እንግዲህ እሱ መጥቶ ነገረኝ። እኔ ልጆቼን ይዤ አለርኩም ስለተጠራጠርኝ አንገባም አንድ መኪና ውስጥ ብለን አለርኩም ነበር እና ተመርምሮ ብሮንካይትስ ነው ብለውት ተከላከሌ ወደ ሬጉላር ዶክተር ጋር ሄድ ብለው ለኮቪድ-19 ግን ከሶስት ከአራት ቀን በኋላ እንደውላለን ውጤቱ ከዛ በኋላ ይደርሳል ብለውት ነው ወደ ቤት ተመልሶ እንግዲህ ማለት ቤት መጥቶ እንግዲህ ተጨናነቀ ያው በጣም ነው ያመመውና ትንሽ ደግሞ ተመልሶ አገገመ በኋላ አየሽ ንርሱ ውጤቱን ባይነግሩም እንኳን ምልክቱ ይታወቃል አያመውም እሱ እንደዛ በፊት ምንም አያመውም አንድ የጉልበት ትንሽ ጉልበቱ ጋር ያው የጉልበት በሽታ ለብዙ ሰው አለ አንዳንድ ሰው ነው እንጂ ምንም አልነበረው እና ተመልሰ ይሄድ ይያልኩ ደውዬ ሄዳለሁኝ ይያለ ነው እንግዲህ የከረመውና በዛው ኔታ ቆይቶ ነው እንግዲህ አርብ ቀን ጧት ቁርስ በልቶ ዛው ሆኖ ይነን በስልክ አነጋግሮ አትክፈቻለኝ በሩ እሱ ከፍቶ ይወጣል ግን ይወጣ ብሎ ይመለሳል ወደ ውጭም ቀሳር ጎይራ እጁን ታጥቦ ማክሱን ባፉ ላይ አድርጎ እና መጨረሻ ድምጽ ነው ሬዲዮ አስቀምጨ ነበር ድምጽ ብቻ ሲሰማ በጣም ሲታፈን ይሮጠርኩኝ በቃ ምንም ነፍሴ ግቢ ውጪ ወዲያ ሲቲ ወዲ ሲቲ።
ወይዘሮ አብራሽ እርሳቸው ከልጆቻቸው ጋር ምድር ቤት ባለቤታቸው ደግሞ ከላይኛው ክፍል ባለ መኝታ ቤት ነበሩ። በሰዓቱ የነበረውን የሶስት አዳጊ ልጆቻቸውን ድንጋጤ በሐዘን ያስታውሳሉ።
ድምጽ ሰማውኝና ነሮጥኩም እነሱም ደግሞ ጠብቀውን ያሉ እና አባታችን አሉ ሮጥን ውሃ ሰጥቼው እንደወረድኩ ነው እና እየሮጡ ሲያድ ተከትሎኝ መጡ ቶሎ ጊዜ እነሱን ወደ ክፍለሽሹ ብዬ እኔ በመድኃኒት እያገዝኩት ነበር በቃ ቶሎ እንደው ብሪዚንጉን ተመለሰለት ብዬ እንዲህ መተንፈስ ስላቃተው ኢንሃሌሽን ነበር በእጁ ላይ እሱን ይዤ እየተጠነ ስልክ ደውላለሁ ይጮሃሉ ብቻ በዛን ሰዓት የነበረው በቅስበት የሆነ በቃ የጨለማ ጩኸት ነው የሚመስለው ተስፋ የቆረጡ ልጆች በዛን ሰዓት በጣም ነው የሚወዱት አባታቸው መቼም አባቱን የማይወድ የለም ና አባታችን ይያሉ ሁሉም ይወጣው አይዘው ሲሄድና ያል በቃ ጉልበቴ ነው ተቀውና በጣም ከባድ ነበር
የልጆቻቸውን ድምጽ ይሰሙ ነበር ወይስ ስታቸው ምንም
አይሰሙ? በጣም ተይዟል ልቡን ነው በቃ ቀጥ ያደርገው ነው ያሉኝ እንግዲህ እነርሱ እኔ ምርመራውን እነርሱ ናቸው እና እኔም እንደቆም ያለውኝ በዚህ በኩል እነርሱ ሲመጡ እኔ እየረዳሁት ደረሱ ለእነርሱ ተራ ሰጠሁኝና በዚህ በኩል ቆመ ያራገፉ ነበር በአንድ እጄ ስልክ ይዤ አንዴ ኢንሃሌሽን ሰጣለሁ አንዴ አራግባለሁ እሱ ምንም መስማት አይችልም በዛን ሰዓት ኦሬዲ በጣም ነው እንትን የተጎዳ ልቡ ይመስለኛል ልብ ላይ ነው ያስቀመጡት ነገር ያው አንቀሳቀስም ያለሁ ይዘውት ሮጡ ባምፕ ያደረጉ ይሄ ኦክሲጅን ነገር እየሰጡት እየሰጡ ነው ይዘው ይሄዱት በዛን ሰዓት ልጆቹ በጣም ነው ልባቸው የተነካው ስቲል እስካሁን ድረስ ትንሹ እንዳባታችን እንዳትወጭ ያደረሽኝ እኔ በጣም ፈራለሁ አንቺንም የማቀይ መስለኛል ትላለች ሴቷ ደግሞ እና በጣም ነው ያው ስላዩ በጣም ነው የሚደነግጡ
ባለቤታቸው አቶ ኤጋ ሞኪያ ወይም በሌላ ስማቸው አቶ ዮሴፍ ወደ ቤታቸው በህይወት አልተመለሱም አስክሬናቸውም በሆስፒታል ውስጥ ይገኛል በዩናይትድ ስቴትስ ቀብር ለማስፈጸም የሚወጣው ወጪ በጣም ብዙ ስለሆነም ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ በጎፈንድሚ አማካኝነት የገንዘብ ማሰባሰቢያ ከፍተው እየረዷቸው ነው። ወይዘሮ አብራሽ እንደሚሉት ደግሞ እርሳቸው ስራይላቸው ልጆቻቸውን በቤት ውስጥ ሆነው ነበር የሚያሳድጉት። በዚህ ሁኔታ ውስጥ ሆነው አብራዋቸው እንዲሆኑና ቀብር እንዲያስፈጽሙ ከተፈቀደላቸው 9 ሰዎች ጋር ቀብር ለማስፈጸም በስልክ እየተነጋገሩ ባለበት ሰዓት ትላንት ረቡ ሚያዝያ 7 ቀን ምሽት ላይ የርሳቸው የምርመራ ውጤት ተላከላቸው። እርሳቸው በኮሮና ቫይረስ በመያዛቸው ከልጆቻቸው ተገለው ብቻቸውን እንዲቀመጡ መልእክት ደረሳቸው። ሁሉ ነገር ከበደኝ አሉን።
ለልጆቼ እንድኖር ነው አሁን ጸሎቴ ከእንግዲህ በጣም ከባድ ነው በጣም ከባድ ነው ጨለማ ነበር የመሰለኝ ሁሉም ነገር በቸም ዘመድ አዝማድ የለም አይዞሽ ብሎ ተጠግቶ የምረዳ ደሞ ሰውም አለ አሁን ሰውም የማይቀርብበት ጊዜ ነው ከባድ ጊዜ ስለሆነ ብዙ አዘን ነው ልቤ ነሰበረው የተሰማኝ ግን ከክርስቶስ ጋር እነኚህ ብላተኖች የሚጠብቃቸው የሚያሳድጋቸው የሚያበላቸው ሰው ስለሌለ አምላክ ሆይ ለነሱ ስትል እኔና ኑረኝ እስቲ አብልቼ እንኳን ትንሽ ላሳድጋቸው ይያልኩ ወደ እግዚአብሔር ጸሎት ያደረኩ ነኝ ምንም ማድረግ አልችልም ልጆቼ ጥዬ አሁን እኔም እንደገና እንደዛ ከሆንኩኝ ምን ይመጣል የሚል ስጋት አለኝ እንቅልፍም አይመጣም ብታይ ማታ ሁሉም ነገር ዙሪያ ሲታስቢው በቃ ጨለማ ነው አሁን ወጥቶ መንቀሳቀስ እንደማይቻልበት ሰዓት በጣም ከባድ ነው።
ወይዘሮ አበራሽ ባለቤታቸውን አስክሬን ወደ ኢትዮጵያ ወደ አገራቸው ይዘው መሄድ ፈልገው እንደነበር ይናገራሉ። ነገር ግን በዚህ ዓለም አቀፍ ወረርሽኝ ምክንያት በተለይ ደግሞ በኮሮና ቫይረስ ተይዞ ህይወቱ ያለፈን ሰው ኢትዮጵያ አትቀበልም። አሜሪካም አስክሬን አትሰጥም። ወይዘሮ አበራሽ እኔም ግራ ገብቶኛል ይላሉ። ከልጆቻቸው ጋርም አብረው መሰንበታቸውን ገልጸው ገና አሁን ነው የተለየሁት ይላሉ።
ባፈ ላይ ግላፍም ሻርፕም አድርጌ ሮቅና እጄን ታጥቤ የሚፈልጉትን ሰጥቻቸው ነው ከላይ ኮሊደር ቁጭ ብያለሁ። አሁን ነው የተለየሁት። እንግዲህ አሁን ስነቁኝ እያጥራቸው ነበርኩኝ። ሶስቱ አራቱን የሚቀንሱ ከሞተ ወዲህ ራሱ
በዩናይትድ ስቴትስ ከኢትዮጵያ አምባሳደር ፍጹም አረጋ ጋር በአሜሪካ ከሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያ አገራቸውን ለማገዝ ስለሚያደርጉት እንቅስቃሴ የቪዲዮ ቃለ ምልልስ አድርገንላቸው ነበር። አምባሳደር ፍጹም በዚህ ቃለ ምልልስ እንደነገሩን ቁጥራቸው የበዛ ኢትዮጵያውያን የዚህ ወረርሽኝ ሰለባ ሆነዋል።
የቁጥር መረጃውን ከድረ ሰዎች ጋራ ኔትወርክ አለኝ ይያለው በእነሱ አማካይነት እናገኘዋለን። ግን የአሜሪካ ዜግነት ያላቸውን ቁጥር እንኳን እሱን አፍሪካ አሜሪካዎችን ቁጥር እንኳን ለማውጣት ፖለቲካሊ ሴንሲቲቭ ስለሆነባቸው መረጃውን በቀላሉ ያገኘን አይደለም። በተለያየ መልክ ማህበራቶቹ አማካይነት እናገኘዋለን። በየስቴቶቹ የኢትዮጵያ ኮሚኒቲዎች አሉ። በእነሱ ጋራ በመናገራቸው ልውጦች የምናገኛቸው አሉ። ታክ የሞተ ያለው የሚበዛው አፍሪካን አሜሪካን በሚል ካታጎሪ ውስጥ የተመደቡ ናቸው። እና እዛ ውስጥ ኢትዮጵያኖችም እንዳሉበት ነው የተረዳ ነው። እና በጣም አሳዛኝ ነገር ነው ይህን መስማት። አሁንም ኢሴንሻል በሚል ስራቸው ያልተቋረጡ ዘርፎች አሉ። አንደኛው የሕክምናው ዘርፍ ነው። የሚበዙት ነርሶች ሆም ኬር እየሰጡ ያሉ፣ የአረጋውያን መጦሪያ ቤቶች ውስጥ አገልግሎት እየሰጡ ያሉ ኢትዮጵያኖች ናቸው። እንዲሁም አንዳንድ ኢንዱስትሪዎች ውስጥ ለምሳሌ የስጋ ኢንዱስትሪ ላይ ሰሞኑን የሰማነው ነገር አለ። በጣም በርካታ ሰራተኞች በቫይረሱ መያዛቸው ተረጋግጧል። ሌሎችም እንደ ትራንስፖርት መሳሰሉ ያልተቋረጡ ዘርፎች ላይ የሚሰሩ ሰዎች ለዚህ የተጋለጡ ናቸው እና አገግመው የወጡ ምሳሌ የሚሆኑ ሰዎች አሉ። አሁንም በቫይረሱ ተይዘው ቤት ለብቻ ተቀምጠው የሚገኙ አሉ። እዚህም ሀገር ባህላችን ተከትሎን አሁንም ዘመድ መጠየቅ፣ ጓደኛ ጋር አብሮ ማሳለፍ፣ ልደት መሞከር፣ ለቅሶ እንደዚህ ይደረጋሉ። ከዚህ የተነሳ ጉዳት እየመጣ ነው እና ቁጥሩን በትክክል ማስቀመጥ አስቸጋሪ ነው። ከምናገኛቸው መረጃዎች ከመቶ ያላነሱ እስካሁን ህይወታቸውን እንዳጡ ነው ይሰማናል።
ሌላው አስቸጋሪ ሁኔታ ከሞት በኋላ ያለው የቀብር ስነ ስርዓት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለኢትዮጵያ ሲቪል አቪዬሽን ባለስልጣን ባስተላለፈው መመሪያ መሰረት በኮሮና ቫይረስ የሞተ ሰው አስክሬን በሚነካካበት ወቅት በሽታው ወደ ሌላ ሰው ሊተላለፍ የሚችል በመሆኑ ህብረተሰቡን ከቫይረሱ ለመከላከል ሲባል በኮቪድ-19 የሞተን ሰው አስክሬን እንዳያጓጉዙ ተናግሯል። አምባሳደር ፍጹም እዚህ ዩናይትድ ስቴትስም ቢሆን አስክሬን የመስጠት ፍላጎት የለም ብለዋል። ወይዘሮ አበራሽ ሀዘናቸውን ዋጥ አድርገው ኢትዮጵያውያን ላይ ቸልተኝነት አያለሁና ተጠንቀቁ የሚል መልእክት አስተላልፈዋል።
የሆነ ትንሽ ነገር አርገው ነው የሚገምቱት እና ሰዎቹ በደንብ ነው መጠንቀቅ ያለባቸው። ይሄ ዘመን ካለፈ በኋላ እንሰባሰባለን። አሁን ግን ተራሪቀው የካመመም ሰው ራሱን ይዞ እዛ ሆኖ ያልታመመም ራሱን ጠብቆ ሜናል ብዙ ነገር አለ እና በሱ እየተጠያየቁ ሁለተኛ ደግሞ በደንብ መጠንቀቅ ነው ያለባቸው። በጣም ሰቀቀን ነው ልጆቹ ብታይ የዕለት ሁለታ የሆኑት ነው እያሉ በቃ በጣም ነው ሰቀቀን የምንታለት እና ኢትዮጵያ ህዝብ በጣም ማሰብ አለባቸው። በተለይ መጠንቀቅ መራራት እና ይሄ ዘመን እስከሚያልፍንን ዘመን የሚያሻግረን በጣም ከባድ ነው እና በሽታው መድኃኒት የለው ምንም ነገር የለው ገዳይ ሁሉም ያውቃል። በምን እንደምተላለፍ ደግሞ አታውቁም። ምንም ነገር አታውቁም። እንደ ባለቤቴ የምጠነቀቀዋለ ብዬ አላስ በጣም ይጠነቀቅ ነበር፣ ግን እንዴት እንደያዘው ራሱ አይዶ ነው። በጣም ይገርማል። በጣም ተጠንቅቆ ነው ስራ ቦታም የሚሰራውና ከዛ ነው ይዞት የመጣው። በደንብ ተጠንቀቁላለኝ ለሁሉም ለኢትዮጵያ።
አድማጮች ከአምባሳደር ፍጹም አረጋ ጋር ያደረግነውና በዩናይትድ ስቴትስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ እያደረጉ የሚገኙትን ድጋፍ በተመለከተ ሙሉ መረጃን የሚሰጥ ቃለ ምልልስ ከፌስቡክና ከድረገጻችን ላይ መከታተል ትችላላችሁ። በተጨማሪም በሬዲዮ ፕሮግራማችን ላይ በቅርቡ መልሰን እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ሲሆን ለዘገባው የትንታኔው መጽሔት ይቀጥላል። ለትንሣኤ በዓል ሲባል መንግሥት የጣላቸውን እገዳዎች እንዲያላላ ቤተ ክህነት ጠይቃለች። መለስካቸው አመሃ ዝርዝሩን ይዟል ከአዲስ አበባ።
በኮሮና ቫይረስ ወረርሽኝ ምክንያት የታወጀውን የአስቸኳይ ጊዜ አዋጅ ሊያርዝብ የሚችል እርምጃ ለሁለት የበዓል ቀናት እንዲወሰድ የሚጠይቅ ደብዳቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ለጠቅላይ ሚኒስትር አብይ አህመድ መጻፋቸው ተገለጸ። በቤተ ክርስቲያኒቱ በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ሰለሞን ቶልቻ ለቪኦኤ እንዳብራሩት የቤተ ክርስቲያኒቱ ምዕመናን ከፈጣሪያቸው በንስሐ የቆዩበትን ጊዜ በጸሎተ ሐሙስ ቅዱስ ሥጋውንና ክቡር ደሙን የሚቀበሉበት በትንሣኤውም በዕለተ እሑድ ማለት ነው እንዲሁ የቁርባን ሥርዓት እንዳይከለከል ለማድረግ የሚያስችል እርምጃ እንዲወሰድ የሚጠይቅ ደብዳቤ ነው ብለዋል።
የተስፋ ልዑክ የሚባል አለ፣ ግብረ ኃይል አለ። ይህንን ኮቪድ-19 ወይም የኮሮና ቫይረስን መከላከል ቤተክርስቲያን ያቋቋመችው አለ እና በቀጥታ የአስቸኳይ ጊዜ አዋጁ ይህንን ተጽዕኖ ስለሚያመጣ የተስፋ ልዑኩ አብይ ኮሚቴ ለቅዱስ ፓትርያርኩ ማሳሰቢያ ጽፎ በቅዱስነታቸው ቀጥታ ለጠቅላይ ሚኒስትር ዶክተር አብይ በፓትርያርኩ ፊርማ ደብዳቤ ተጽፏል።
መጋቢ ሰላም ሰሎሞን ቶልቻ የደብዳቤውን ይዘት በተመለከተም ለቪኦኤ ይህን ተናግረዋል።
አንደኛ ምዕመናን ለአርባ ቀን ሙሉ ጾመው ከፈጣሪያቸው ሲያለቅሱ ሲጾሙ የዋሉበትን በዓል በጸሎተ ሐሙስና የትንሣኤ በዓልን ቆራቢያን አሉ ስጋው ደግሞ የሚቀበሉ አሉ። በእምነታቸው የቤተ ክርስቲያኒቷን ማስተምሮ ሰውን ለቅዱስ ስጋው ለክቡር ደግሞ አብቅታ የእግዚአብሔር መንግስት እንዲወርሱ ማድረግ ነው የቤተ ክርስቲያን ትልቁ ተልእኮዋ። በዛሬው በዕለተ ሐሙስና ምሴተ ሐሙስ እንግዲህ በቤተ ክርስቲያናችን ትልቅ በዓል ነው እና በዚህ በጉጉት ይጠብቁት የነበረው ምዕመናን አርባ ቀን ከጾሙ በኋላ ፋሲካቸው ክርስቶስ በቅዱስ ስጋው በክቡር ደሙ ነው የሚፈስኩት እና ይሄንን የመንግስትን መመሪያ ጠብቆ የጤና ጥበቃ መመሪያ ጠብቆ አካላዊ ርቀት በተራራቀ መልኩ ቆራቢያን እንዲገቡ ልዩ የሆነ ፍቃድ ወይ ጊዜ አዋጁ ተጥሶ ልዩ የሆነ ፍቃድ ምዕመናኑን ይሄ ካልሆነ ግን በምዕመናን ዘንድ ቁጣ ይቀሰቅሳል።
ይህ ዘገባ እስከተጠናቀቀበት ሰዓት ድረስ ከጠቅላይ ሚኒስትሩ ጽህፈት ቤት የተሰጠ ምንም አይነት ምላሽ አልነበረም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ለከፍተኛ ቦታዎችና የስልጣን ደረጃዎች የማጫቸውን ሰዎች የዩናይትድ ስቴትስ የተወካዮች ምክር ቤት አያጸድቅልኝም በሚል ፕሬዚደንት ዶናልድ ትራምፕ ምክር ቤቱን ሊዘሉ እንደሚችሉ አስጠንቅቀዋል። ይህ ሹመታቸው የአሜሪካ ድምፅን በበላይነት ለሚቆጣጠረው ነጻ ተቋም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲን ዋና ስራ አስፈጻሚ ሹመት እንደሚያካትት ታውቋል። እጅግ ብርቱ ስልጣን አለኝ ብለዋል ፕሬዚደንት ትራምፕ ትናንት በሰጡት መግለጫ። ፕሬዚደንቱ ለማመላከት የፈለጉት በዩናይትድ ስቴትስ ህገ መንግስት አንቀጽ ሁለት ላይ የሰፈረውን በከበዱና አጣዳፊ በሆኑ ሁኔታዎች ውስጥ ፕሬዚደንቱ የተወካዮች ምክር ቤቱን ሁለቱም ክንፎች የህግ መምሪያውንም የህግ መወሰኛውንም መዝለልና እቅዶቹን ማስፈጸም እንደሚችል ስልጣን የሚሰጠውን ድንጋጌ ነው። የህግ መወሰኛ ምክር ቤቱ አንድም ተግባሩን ማከናወንና በሚቀርብለት እጩዎች ላይ ድምፅ መስጠት አለበት፣ አሊያም ኮንግረሱ እንደሌለ ወይም እረፍት ላይ እንደሆነ ቆጥሬ ሹመኞችን ወደ ስራ ማስገባት እንዲችል በይፋ ስራ ማቆም ወይም እረፍት መውጣቱን ማሳወቅ አለበት ብለዋል ትራምፕ። ወደ መንግስቱ ሊቀላቀሉ የሚገባቸው ግዙፍ ቁጥር ያላቸው ሰዎች አሉ ብለዋል ፕሬዚደንቱ። በተለይ አሁን ደግሞ ቫይረሱና ሌላውም ችግር በደቀነው ሁኔታ ምክንያት አስፈላጊነቱ ከዚያም ይበረታል። ለከፍተኛ የመንግስት ስልጣን የሚታጩ ሰዎችን ሹመት የህግ መወሰኛ ምክር ቤቱ እንዲፈትሽና በአብላጫ ድምጽ እንዲያጸድቅ ህገ መንግስቱ ያዛል። ይሁን እንጂ አንዳንዴ የተወካዮች ምክር ቤቱ ስራ ላይ በማይኖር ጊዜ ፕሬዝደንቱ የእረፍት ጊዜ ሹመቶች በሚል አሰራር ባለስልጣናቱን ወደ ስራ ያስገባል። እንዲህ አይነቱ ሹመት ታዲያ ምክር ቤቱ መጪ የጉባኤ ጊዜውን ጀምሮ ስራውን እንደገና ለእረፍት የሚሆን እንደሌላ ምክንያት እስኪያቆም ካልጸደቀ ውድቅ ይሆናል። ተሿሚውም ስራውን ያስረክባል። በዩናይትድ ስቴትስ ውስጥ እስካሁን ባላት የመንግስትነት ታሪክ አንድም ፕሬዚደንት የህገ መንግስቱን አንቀጽ 2 ክፍል 3 ተግባራዊ አላደረገም፣ ኮንግረሱንም አልበተነም። ፕሬዚደንት ትራምፕ ግን ምናልባት ቀደም ሲል ይህ ተደርጎ አያውቅ ሊሆን ይችላል፣ ተደርጎም እንደሆነ ደግሞ ማንም እርግጠኛ አይደለም ብለዋል። በኮሮና ቫይረስ ወረርሽኝ ላይ በየዕለቱ የሚሰጡት የዋይት ሃውስ ቤተ መንግስት የሮዝ ጋርደን ዕለታዊ ማብራሪያቸው አካል በሆነው የትናንት መግለጫ እኔ ግን አደርገዋለሁ ብለዋል ፕሬዚደንት ትራምፕ። እነዚህን ሰዎች እፈልጋቸዋለሁ። ይህንን ቀውስ ለመጋፈጥ እነዚህን ሰዎች እፈልጋቸዋለሁ። ከእንግዲህ የፖለቲካ ጨዋታዎችን መጫወት አልፈልግም ብለዋል የዋይት ሃውስ ሪፖርተራችን ስቲቭ እርማን እንደዘገበው። የህግ መወሰኛ ምክር ቤቱ ሹመታቸውን እንዲያጸድቅ እየተጠበቀ ካሉ 15 እጩዎች መካከል የአሜሪካ ድምፅን በበላይነት የሚቃኘው ነፃ አካል የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲን እንዲመሩ የታሰቡት በዘጋቢ ፊልሞች ስራ የሚታወቁት ማይክል ፓክ አንዱ ናቸው። ፕሬዚደንት ትራምፕ በትናንቱ ንግግራቸው ማይክል ፓክን ነጥለው በስም አንስተዋቸዋል። ፕሬዚደንቱ አክለውም የብሔራዊ ስለላ ተቋሙ ዳይሬክተር እንዲሆኑ ያጯቸውን የፌዴራሉ ግምጃ ቤት ቦርድ 2 እጩዎችን፣ የምግብ ዋስትና ጉዳዮችን እንዲመሩ የሚጠበቁትን የግብርና ምክትል ሚኒስትርን ሹመትም እንዲሁ እያነሱ ጠቃቅሰዋል። ለዚህ መዘግየትና መጓተት ታዲያ ፕሬዚደንቱ ተጠያቂ ያደረጉት ሕይወትን ለማክበድ ሆን ብለው በተቀናጀ መልክ እየተንቀሳቀሱ ነው ያሏቸውን የዴሞክራቲክ ፓርቲውን ተቀናቃኞቻቸውን ነው። የይስሙላ ስብሰባዎችን በማድረግ ሰበብ ከተማውን እየለቀቁ መውጣት የአሜሪካ ሕዝብ በዚህ ቀውስ ውስጥ ሊሸከመው የማይችል ኃላፊነትን መዘንጋት ነው፣ ንዝህላልነት ነው ብለዋል ትራምፕ። እያደረጉ ያሉት የተጭበረበረ አድራጎት ነው፣ ይህንን ደግሞ ሁሉም ያውቀዋል ብለዋል አክለው ፕሬዚደንቱ። በመቀጠልም የአሜሪካ ድምፅን ልንመራ እንዳንችል ላለፉት 2 ዓመታት የእጩ ሹመት እዚያ ተወዝፎ ወይም ተሰንቅሮ ቆይቷል፣ በጣም አስፈላጊ ጉዳይ ብለዋል ፕሬዚደንቱ። ከአሜሪካ ድምፅ እየወጣ ያለውን ከሰማችሁ ደግሞ በጣም አስጠሊታ ነው፣ የሚናገሯቸው ነገሮች ለሀገራችን አስቀያሚ ናቸው። እናም ማይክል ፓክ ወደዚያ ዘልቆ ታላቅ ስራ ይሰራል፣ ነገር ግን ለሁለት ዓመታት እየጠበቀ ነው፣ ሹመቱን ላጸድቅለት አልቻልኩም ብለዋል ፕሬዚደንት ትራምፕ። በሌላ በኩል ደግሞ ይህንን የፕሬዚደንት ትራምፕን ክስና ወቀሳ የአሜሪካ ድምፅ አመራር ትናንት ምሽት ላይ ውድቅ አድርጎታል። ቪኦኤ የአሜሪካን ታሪኮች ለዓለም የመንገር ተጨባጭ በእውነት ላይ የተመሰረተ መረጃን ለማግኘት ላልታደሉት ሁሉ የማድረስ ተልዕኮውን ከ75 ዓመታት በላይ ሲወጣ ቆይቷል ብለዋል ዳይሬክተሯ አማንዳ ቤኔት ቀደም ሲል ባዘጋጁት ምላሽ። ሁልጊዜም እንደምንለው አሉ ቤኔት በማከል ሐሳብንና እምነትን በነጻነት የመያዝና የመግለጽ መብትን የሚደነግገውንና የሚያረጋግጠውን የሕገ መንግሥቱን የመጀመሪያ ማሻሻያ ወደ ውጪ እንልካለን ወይም እናሰራጫለን። በዚያ ተልዕኮ ደግሞ አምናለሁ ብለዋል ዳይሬክተር ቤኔት። በዚህ የኮሮና ቫይረስ ቀውስ ጊዜ የሚተማመንበትን መረጃ ከኛ እየፈለገ ቁጥሩ እያሻቀበ የመጣውን አድማጭ ተመልካች ተከታያችንን ስንመለከት ደግሞ ዓለምም በእኛ ተልዕኮ ያምናል፣ ይተማመናል። ከባድ ስራ ነው፣ አስፈላጊ ስራ ነው፣ ምናልባትም ከማንኛውም ጊዜ በበለጠ ሁኔታ ብለዋል የቪኦኤ ዳይሬክተር አማንዳ ቤኔ። ቪኦኤ ባልደረቦች ሁሉ በውስጥ ኢሜይል ባስተላለፉት መልእክት ብዙ ስራ አለን፣ ብዙ ስራ አለን፣ ስራችን ደግሞ በጣም አስፈላጊ ነው፣ ከፊታችን ካለው ስራ እንዳንዘናጋ እንዳንረበሽ ይሁን ብለዋል። አንጋፋ ጋዜጠኛዋና የፑሊትዘር ሽልማት ባለቤት የሆኑት አማንዳ ቤኔት 29ኛዋ የቪኦኤ ዳይሬክተር ሆነው የተሾሙት በቀደሙት ፕሬዚደንት ባራክ ኦባማ ሲሆን ላለፉት 4 ዓመታት ስራው ላይ ናቸው። ለኮቪድ-19 ህክምና ድጋፍ መስጫ የሚውሉ ቁሳቁስ መሳሪያዎችና አቅርቦቶችን ለመላ አፍሪካ ለማከፋፈል ቦሌ ዓለም አቀፍ አይሮፕላን ጣቢያን ዋና መናኸሪያ ለማድረግ የወሰነው የዓለም የምግብ መርሃ ግብር WFP ዛሬ ስራ ጀምሯል። እስክንድር ፍሬው ተጨማሪ አለው።
አዲስ አበባ የኮቪድ-19 መከላከያ መሳሪያዎች ማከማቻ እንደዚሁም ማከፋፈያ ሆና ቀጥላለች። በአብይ አህመድ ጃክማ ኢኒሼቲቭ አማካኝነት የመጡት የተለያዩ አቅርቦቶች ከ50 በላይ ለሚሆኑ የአፍሪካ ሀገራት ተሰራጭተው የተጠናቀቁት በቅርቡ ነው። ከዚሁ ከቦሌ አውሮፕላን ማረፊያ በመነሳት እነሆ የዓለም የምግብ ፕሮግራምም ለተመሳሳይ ተግባር አዲስ አበባን መርጧል። የተባበሩት መንግስታት የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተርና ተወካይ ስቲቨን ዌር ኦማሙ እንዳሉት አዲስ አበባ የተመረጠችው በተለያዩ ምክንያቶች ነው። በመጀመሪያ የኢትዮጵያ መንግስት ይሄንን የሚያዩ ለዓለም አቀፉ ጥረት የሚያደርገው አስተዋጽኦ አካል አድርጎ ነው እና የሚያገኙት ጥቅም ጉዳይ አይደለም የኛን ጥያቄ እንዲቀበሉ ያደረጋቸው። ምክንያቱም ይሄ የእውነትም ኢትዮጵያ ለዓለም አቀፉ ጥረት እንደ መሪ እና እንደ አመቻች የምታደርገው አስተዋጽኦ አካል ነው። ይህ አንዱ ነጥብ ነው። አዲስ አበባ ደግሞ ማዕከል ለመክፈት ተመራጭ የሚያደርጓት ብዙ በጎ መገለጫዎች አሏት። ሁለተኛው ነጥብ ደግሞ የኢትዮጵያ አየር መንገድ እዚህ መኖር ነው እና የኢትዮጵያ አየር መንገድ ጭነቶችን ለማሰራጨት ከፍተኛ አቅም አለው። ዓለም አቀፍ ደረጃውን የጠበቀ አቅም። በዚህ ሂደት ውስጥ ጥቅም ላይ ሊውሉ የሚችሉ የጭነት ማመላለሻ አውሮፕላኖችም በበቂ ቁጥር አሉት። ስለዚህ የኢትዮጵያ አየር መንገድ በዚህ ሂደት ቁልፍ ተዋናይ ነው። የሚገኘውም በበረራው ኢንዱስትሪ ዓለም አቀፍ መናኸሪያ በሆነችው በአዲስ አበባ ነው። ሶስተኛው ምክንያት ደግሞ ኢትዮጵያና አዲስ አበባ በዲፕሎማሲ ማዕከልነት ያላቸው ስም ነው። አብዛኛዎቹ ሀገራት እዚህ ኤምባሲ ያላቸው፣ የአፍሪካ ህብረት መቀመጫም እዚሁ ነው ነው ያሉት። ያፈና ያፍንጫ መሸፈኛ ወይም ማስክ፣ የእጅ ማጽጃ ሳኒታይዘሮች፣ መተንፈሻዎች ወይም ቬንትሌተሮች እንደዚሁም ሌሎች አቅርቦቶች የተካተቱበት የመጀመሪያው ድጋፍ ወደ ተለያዩ የአፍሪካ ሀገራት መላኩንም ዳይሬክተሩ ተናግረዋል።
We have supplies coming under the Jack Ma Foundation, a donation to Africa and also from WHO are being moved across the continent as we speak.
ከጃክማ ፋውንዴሽን እና ከዓለም ጤና ድርጅት ያገኘናቸው አቅርቦቶች አሉ። እየተነጋገርን ባለንበት በዚህ ሰዓትም ወደ አህጉሪቱ የተለያዩ አካባቢዎች እየተሰራጩ ነው። ከዓለም ጤና ድርጅት የተላከው ወደ 32 የአፍሪካ ሀገራት፣ ከጃክማ ፋውንዴሽን የመጣው ደግሞ ወደ 48 አፍሪካ ሀገራት እየተላከ ነው። የማዕከሉ ሐሳብም ይሄው ነው። አቅርቦቶቹ እዚህ ይመጣሉ እና ከማቻለን በተገቢው መንገድ አዘጋጅተንም እናሰራጫለን ነው ያሉት። የትኛው አቅርቦት በምን ያህል መጠን ለየትኞቹ የአፍሪካ ሀገራት ይላካል የሚለው የሚወሰነው በለጋሾቹ ድርጅቶች መሆኑንም የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ተናግረዋል። 32ቱ ሀገራት ለምሳሌ በዓለም የጤና ድርጅት የተመረጡ መሆናቸውን ጠቅሰዋል። የአዲስ አበባ ማከማቻና ማከፋፈያ ማዕከል እንደ ሁለተኛ ደረጃ የሚወሰድ መሆኑንና ዋነኛዎቹ ማዕከላት በቻይና፣ በአውሮፓና በእስያ እንደሚሆኑም አብራርተዋል። በአፍሪካ አህጉር በአክራና በጆሃንስበርግ የአዲስ አበባይነት ተጨማሪ ሁለተኛ ደረጃ ማዕከላት እንደሚከፈቱ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ እንደሚያቆሙ ካሳወቁ ወዲህ ድርጅቱ ክፍተቱን ሊሞላ የሚችልባቸውን መላዎችና መንገዶች እያፈላለገ መሆኑ ተገልጿል። ብራያን ባደን ያጠናቀረው ዘገባ አለ። አዳነች ፍስሐዬ ሜሪላንድ ከሚገኘው ቤቷ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለዓለም አቀፍ የጤና ድርጅት የገንዘብ ማዋጣቱን ተግባር ለማቆም የወሰኑት በዓለም ደረጃ ከ2 ሚሊዮን በላይ የሚሆኑ ሰዎች በኮሮና ቫይረስ በተያዙበት ጊዜ መሆኑን የተባበሩት መንግስታት የጤናው አገልግሎት አስገንዝበዋል። የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የዋሽንግተን ውሳኔ እንዳሳዘናቸው ገልጸዋል። ዩናይትድ ስቴትስ የረጅም ጊዜ የዓለም አቀፉ የጤና ድርጅት ወዳጅና አብዝታ ለጋሽ መሆኗን አውስተው ድርጅታቸው በዚህ ተጠላልፍ የሚል ተስፋ እንዳለው ገልጸዋል። የዓለም የጤና ድርጅት ከዩናይትድ ስቴትስ ህዝብና መንግስት በሚያገኘው እርዳታ በዓለም ደረጃ በድህነት የሚኖሩትንና ለችግር ተጋላጭ የሆኑትን ሰዎች የጤንነት ሁኔታን ለማሻሻል ይጥራል ብለዋል ዶክተር ቴድሮስ። የዓለም የጤና ድርጅት የሚታገለው ኮቪድ-19ን ብቻ አይደለም፣ ኩፍኝን፣ ወባን፣ ኢቦላን፣ ኤችአይቪን፣ የሳምባ በሽታን፣ የተመጣጠነ ምግብ እጥረትን፣ ካንሰርን፣ የስኳር በሽታን፣ የአእምሮ ህመምንና በርካታ ሌሎች በሽታዎችንና ሁኔታዎችን በመከላከል ተግባርም እንሰራለን በማለት ዶክተር ቴድሮስ አስረድተዋል። ዶክተር ቴድሮስ አድሓኖም አያይዘውም የዓለም የጤና ድርጅት ዘርን፣ ሃይማኖትንና ፖለቲካዊ እምነትን ሳይለይ ለሁሉም የጤና እርዳታ ለማድረግ ቁርጠኛ ነው ብለዋል። ኮቪድ-19 ዓለምን እያተራመሰ ያለው ሀብታምና ድሃ ሀገሮችን ሳይለይ ነው። በሀገሮች በዘር ግንዶችና በርዕዮተ ዓለሞች መካከል ልዩነት አያደርግም ብለዋል ዶክተር ቴድሮስ። አሁን ወቅቱ በጋራ በደረሰብን አደጋና በአደገኛው ጠላት ላይ በምናካሄደው የጋራ ትግል መተባበር ያለብን ጊዜ ነው። ስንከፋፈል ቫይረሱ በመካከላችን የተከሰቱትን ስንጥቆች ተጠቅሞ ያጠቃናል። የዓለም ሕዝብን ለማገልገል ቁርጠኞች ነን። ለምንረከበው ጥሪት ተጠያቂነትም እንደዚሁ ብለዋል የዓለም የጤና ድርጅት ዋና ስራ አስኪያጅ። የዓለም የጤና ድርጅት ለኮሮና ቫይረስ መዛመት ተገቢ ምላሽ አልሰጠም፣ አደገኛ ስህተት ፈጽሟል፣ ቻይናን ከሚገባው በላይ አምኗል ሲል የትራምፕ አስተዳደር ይከሳል። የዋይት ሀውስ ቤተ መንግስት የዓለም የጤና ድርጅት ሸፋፍ ኖታል የሚለውንና አሉ የሚላቸውን ሌሎች ጉድለቶችን እስከሚመረምርበት ጊዜ ድረስ ለድርጅቱ የሚያዋጣውን ገንዘብ እንደማይሰጥ አስታውቋል። የምርመራው ሂደት ከሁለት እስከ ሶስት ወራት ሊወስድ እንደሚችል ተገልጿል። ዶክተር ቴድሮስ አድሓኖም በበኩላቸው የዓለም የጤና ድርጅት የኮሮና ቫይረስ መዛመትን በሚመለከት ያከናወነው ተግባር አስፈላጊ በሆነው ጊዜ መገምገም ያለበት በአባል ሀገሮችና በገለልተኛ አካላት ነው። ይህ መሆን ያለበትም ግልጽነትንና ተጠያቂነትን ለማስጠበቅ ሲባል ነው ብለዋል። አያይዞም ዶክተር ቴድሮስ አድሓኖም መሻሻል ያለባቸው ነገሮች እንደሚኖሩ አያጠራጥርም። ሁሉም ሊማር የሚገባው ትምህርቶች ይኖራሉ። አሁን ግን መተኮር ያለበት የቫይረስን መዛመት በማቆምና ሕይወቶችን ማዳን ላይ ነው በማለት አስገንዝበዋል።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። እንዲሁም በፌስቡክ ላይ በአት ቪኦኤ አምሃሪክ በአህዱ ራዲዮ 94.3 ላይም እንዲሁ በቀጥታ ልትከታተሉን ትችላላችሁ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። የምሽቱ አየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ። በኮቪድ-19 ምክንያት ሁላችንም ከየቤታችን እየሰራን ነው። ይህንን ዝግጅት እናንተ ዘንድ እያደረስን ያለ ነው። አብራችሁን ቆዩ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የደቡብ ኢትዮጵያ ክልላዊ መንግስት በህዝብ ማመላለሻ ላይ ጥሎት የነበረው ገደብ በፌዴራሉ መንግስት የአስቸኳይ ጊዜ አዋጅ ማሻሻያ ቢደረግበትም ሰው ለኮሮና ቫይረስ መተላለፍና ለኮቪድ-19 እንዳይጋለጥ አስተዳደሩ የተጠናከረ ቁጥጥርና ክትትል ማድረጉን እንደሚቀጥል ምክትል ፕሬዚደንቱ አቶ ርስቱ ይርዳው ዛሬ አስታውቀዋል። ዮናታን ዘብዲዮስ ጋዜጣዊ መግለጫውን ተከታትሏል። ከሐዋሳ ዝርዝሩን ይዟል።
የኮቪድ-19 ወረርሽኝን ለመከላከል ሲባል ከአዲስ አበባ ጨምሮ ክልሉን አቋርጦ በሚያልፉና በክልሉ ውስጥ ከዞን ወደ ዞን ከወረዳ ወደ ወረዳ ከከተማ ወደ ከተማ ይደረገ ነበር። ማንኛውም የህዝብ ማመላለሻ ትራንስፖርት ላይ የክልሉ መንግስት ጥሎ የነበረው ገደብ በአስቸኳይ ጊዜ አዋጅ መሻሻሉን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግሯል።
በፍጥነት ከአስቸኳይ ጊዜ አዋጁ ጋራ ለማስታረቅ ሞክረናል። ለምሳሌ ትራንስፖርትን ብንወስድ የክልሉ መንግስት ወረርሽኙን በመስጋት በአጠቃላይ በሀገር አቀፍ ደረጃ የሚመጡ የህዝብ ትራንስፖርት እንዲቆም ወስኖ ነበረ። ግን ይሄኛው በአስቸኳይ ጊዜ አዋጁ እንዲሻሻል ተደርጓል። የመጫን አቅማቸው ወደ 50% በማውረድ የህዝብ እንቅስቃሴን መገደብ ጥቅም የለውም ማለት ለወረርሽኙ ስርጭት የሚጠቅም ቢሆንም፣ በሌላ አቅጣጫው ደግሞ ስናየው አጠቃላይ ኢኮኖሚ እንቅስቃሴያችን፣ የህዝቦቻችን ዝውውር እና ይህንን አገልግሎት ዘርፉም በአጠቃላይ በመስራት ነው ይህንንም ችግር የምንሻገረው የሚለው መተማመን በመፈጠሩ ለበሽታ ወረርሽኙ ስርጭት ለመከላከል የምናደርገው ጥንቃቄ እንደተጠበቀ ሆኖ ትራንስፖርቱን ሙሉ ለሙሉ ዝግ ማድረጉ ተገቢነት የለውም የሚለው ሀሳብ እኛም የገዛ ነው እና የተቀበልነው ሀሳብ ነው። በዘጋንበትም ወቅት ቢሆን በጭነት ተሽከርካሪዎች በእግር ሳይቀር እየተጓጓዘ ህዝቡ የሚጉላላበት ሁኔታ ስለነበረ የተሻለ የሚሆነው የመጫን አቅማቸውን አስፈላጊው ጥንቃቄ በማድረግ ትራንስፖርተሮቹ ጥንቃቄ እንዲያደርጉ፣ ደህንነታቸው እንዲጠብቁ፣ ተሽከርካሪዎቻቸው ንጽህና እንዲጠብቁ፣ በተቻለ መጠን አልኮልና ሴኒታይዘሮች መታጠቡን የመሳሰሉትን እየጠበቁ እንዲሰሩ ማድረጉ፣ መናኸሪያዎቻችንን አስፈላጊው ጥንቃቄ በማድረግ ህብረተሰቡ እንዲጓጓዝ ማድረጉ የተሻለ ነው የሚለው በእኛም በኩል ተቀብለን እየሰራንበት ነው ያለ ነው።
በአስቸኳይ ጊዜ አዋጅ ማሻሻያ ቢደረግበትም ህዝቡ ለኮቪድ-19 ወረርሽኝ እንዳይጋለጥ የክልሉ መንግስት አሁንም የተጠናከረ ቁጥጥርና ክትትል እንደሚያደርግ አቶ ርስቱ አስታውቀዋል።
እንዳላችሁት አሁንም ቢሆን በትራንስፖርት አካባቢዎች ሰው መብዛት አለ። መናኸሪያዎች አካባቢ በብዛት ሰው ይገኛል። ይህንን ወደ ስታንዳርዱ እንዲመጣ በተለይ ደህንነታችንን የተጓዦቻችን ደህንነት እንዲጠበቅ እና የአሽከርካሪዎችም ደህንነት እንዲጠበቅ በዛ የትራንስፖርት ዘርፉ ላይ ያሉ ኢንዱስትሪ ውስጥ ያሉ ተዋናዮች በሙሉ ደህንነታቸው እንዲጠበቅ አስፈላጊው ክትትልና ድጋፍ እናደርጋለን። ይህንንም ስራ የሚሰራ ግብረ ኃይል አለን። በክልሉ ትራንስፖርት ቢሮ ኃላፊ የሚመራ ትልቅ ግብረ ኃይል ከላይ እስከታች እየሰራበት ነው። ቱዘ ስታንዳርድ እንዲመጣ የበለጠ ጠንክረን የምንሰራበት ይሆናል ማለት ነው።
በፌዴራል መንግስት ታወጀው የአስቸኳይ ጊዜ አዋጅ ደንቦች ሙሉ በሙሉ በክልሉ ተፈጻሚ መሆናቸውን ገልጠው ደንቦቹን ተላልፈው በተገኙ አካላት ላይ የክልሉን ህዝብ ደህንነት ለመጠበቅ ሲባል መንግስት ጠንካራ እርምጃ እንደሚወስድና የህግ የበላይነት እንደሚያስከብርም ተናግሯል።
የበለጠ ጠበቅ ያለ እርምጃ እንዲወሰድ ያግዛል ይህ አስቸኳይ ጊዜ አዋጅ። ሰው ጠበቅ ያለ እርምጃ በእርምጃ ጭምር እየደገፍ ነው። በማስተማር ብቻ የማንወጣው ስለሆነ በማስተማር ብቻ ህዝባችንን መታደግ ስለማንችል ጠበቅ ያለ እርምጃዎች መወሰድ አለባቸው። ስለዚህ አሁንም ጭፈራ ቤቶች አልቆሙም ብላቸው አሁን ያነሳቸዋቸው አካባቢዎችም የበለጠ ክትትላችንን እናጠናክራለን። ይህን ስራ የሚመራ በክልሉ ጸጥታ ቢሮ ኃላፊ የሚመራ አንድ ግብረ ኃይል ስላለ ኢንፎርስመንቱ ላይ በተለይ አሁን አስቸኳይ ጊዜ አዋጁን ተከትሎ በፍጥነት ወደ ስራ እንዲገቡ እያደረግን ስለሆነ ያልደረስንበት አካባቢ ካለ ይህንን ደግሞ ፈጥነን እናያለን።
ርዕሰ መስተዳድሩ ህዝቡ አሁንም አካላዊ ርቀትን በመጠበቅ እጁን በሚገባ በሳሙና በመታጠብና አስፈላጊ ካልሆነ በስተቀር ከቤት ባለመውጣት ራሱን ከቫይረሱ ይጠብቅ ብለዋል። ክልሉ ከሌሎች ሀገራት ከሚዋሰንባቸው አካባቢዎች ሰዎች ተደብቀው እየገቡ ነው ተብሎ ለሚቀርበው ክስና የኮቪድ-19 ወረርሽኝ ምርመራና የድንበር ጥበቃውን በተመለከተ ለሚሰነዘረው ወቀሳም የማስተካከል ብሏል። አቶ ርስቱ
ድንበር አካባቢ እንደ ክልላችን ከደቡብ ሱዳንና ከኬንያ ጋር እንጎራበታለን። በጣም ችግር ያለባቸው አካባቢዎች አሉ። አስቀድመን የለየነው ነው። እንደ ክልል መንግስትም ዘግተን የነበረው ነው። በፌዴራል ደረጃም ይሄም ተዘግተዋል። በተቻለ መጠን ጥንቃቄ እያደረግን ነው። የሚገቡትን እየያዝን ነው ያለ ነው። ቤተሰቤ ጋር አገሬ ወገኔ ብሎ ይመጣል እና በተቻለ መጠን ሲመ የተወሰነ ማቆያ ቦታዎችን ለይተናል። ወደ ማቆያ ቦታዎቹ እንዲገቡና ቢያንስ 14 ጊዜ ቆይታ አድርገው እንዲወጡ እያደረግን ነው ያለ ነው። ለዛ የሚሆን ሴታፕ ሰርተናል። ኮንሶ አካባቢ፣ ቡርጃ አካባቢ ይህን ጥያቄ ይነሳል፣ እየተሰራበት ነው ያለው። ምዕራብ ደቡብ ኦሞም ላይ ተመሳሳይ በቤልት ያሉ አካባቢዎች እንዲህ አይነት ጥያቄዎች ይነሳሉ። ያው በተቻለ መጠን ወደ ማቆያ እንዲገቡ የማድረግ ነው። ከአጎራባች ክልሎችም ጋራ ተናበን እየሰራን ነው ያለ ነው።
ለክልሉና ለኢትዮጵያ የክርስትና እምነት ተከታዮች መልካም ምኞታቸውን ገልጠው በበዓሉ ወቅት በመራራቅ ለቤተሰቦቻችንና ለዘመድ ወገኖቻችን ፍቅራችን እንግለጥ ብሏል። ከእምነት ተቋማት በተላለፈው መመሪያ መሰረትም በዓሉን በቤታቸው ሆነው እንዲያከብሩ ጥሪ አቅርበዋል
እና ወደ የቤተ ክርስቲያናት መሰባሰብ እንዳይኖር አጥብቀን ጥሪ እናደርጋለን። ይሄ ደግሞ ተላልፎ የሚገኙትን ደግሞ ሕግ የማስከበር ስራዎች እንሰራለን። የጸጥታ መዋቅሩ፣ የደንብ አስከባሪዎች፣ በየደረጃ ያሉ ሚሊሻዎች በየአካባቢው የሕዝባቸውን ደህንነት ለማስጠበቅ ተግተው ይሰራሉ። ጠንክረው ይሰራሉ። ስለዚህ በዚህ መንገድ የሚደረግ መሰባሰብ አይኖርም። የሃይማኖት አባቶች ብቻ በእምነቱ መሰረት የተፈቀደላቸው ቤተ ክርስቲያኑ ላይ በመገኘት ስርዓቱን ያከናውናሉ። ሌሎቻችን ቤታችን ሆነን የምናከናውን መሆኑን እንዲታወቅና ለዚህም መላው ህዝባችን እንዲተባበር ጥንቃቄ እንዲያደርግ ለማስተላለፍ ነው።
የኮቪድ-19 ወረርሽኝና የፋሲካ በዓል መቃረብን ሰበብ በማድረግ ያልተገባ የዋጋ ጭማሪ ባደረጉና የአቅርቦት ችግር በፈጠሩ ከ6000 በላይ አካላት ላይ እርምጃ የተወሰደ መሆኑንም ገልጠዋል። በዓሉን ስናከብር ያለንን በማካፈል ይሁን ያሉት ርዕሰ መስተዳደሩ ከ7000 በላይ ህጻናትን መንግስት ከጎዳና እያነሳ መሆኑን ተናግረዋል። ከተለያዩ ባለሀብቶችና አካላት 102 ሚሊዮን በላይ ገንዘብ መሰብሰቡን ገልጠው በጎ ፈቃደኛ ወጣቶች የሚያደርጉትም ድጋፍ አቶ ርስቱ አበራትተዋል። ዛሬ የተለያዩ አካላት ቢሮቸው ድረስ ያመጡትን ድጋፍ ሲረከቡ ቪኦኤ ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ትኩረታቸውን ወደ ወቅቱ ችግር በማዞር የኮቪድ-19 ወረርሽኝን ለመከላከል የሚያስችሉ ስራዎችን እያከናወኑ መሆናቸውን በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች አስታውቀዋል። የጎንደርና የደብረ ማርቆስ ዩኒቨርሲቲዎች የንጽህና መጠበቂያ እያመረቱ ሲሆን አስፈላጊ በሆኑ ሌሎች ተጨማሪ ግብዓቶች ላይ ምርምር እያደረጉ መሆናቸውን ገልጸዋል። አስቴር ምስጋናው ዝርዝር አላት።
በኢትዮጵያ በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች የመከላከል ሂደት የሚያግዙ ስራዎችን እየሰሩ መሆኑን ነው ያስታወቁት። ወረርሽኙን መከላከል የሚያስችሉ ግብዓቶችን ለማቅረብ እየተንቀሳቀሰ ያለው የጎንደር ዩኒቨርሲቲ ለንጽህና መጠበቂያ የሚሆኑ የእጅ ማጽጃዎችን ወይም ሳኒታይዘር የመሳሰሉ ምርቶችን እያመረተ መሆኑን አስታውቋል። ሌሎችም ምርምሮች እየተደረገ ነው ይላሉ የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን።
አንድ ግብዓት ተቋቁሞ ይሄ በሽታ ከህግ አኳያ እንዴት ነው፣ ከህክምና አኳያ እንዴት ነው፣ ከስነ ልቦና፣ ከስነ አእምሮ፣ ከልዩ ፍላጎት ካላቸው ወገኖቻችን አኳያ ማህበራዊ ተጽዕኖ እንዴት ነው የሚለውን የተለያዩ የባለሙያዎች ትብብር ያሉበት ችን ተቋቁሞ እየሰራና እያስተማረ ነው የሚገኘው። በዋናነት በእኛ በኩል እየተሰራ ያለው የሳኒታይዘር በዩኒቨርሲቲው የፋርማሲ ትምህርት ቤት በኩል በቀን እስከ 1200 ሊትር እየተመረተ ነው ያለው። በተጨማሪ ተጠናቆ ስራ ባይጀምርም የመካኒካል ቬንትሌተር የመስራት ሙከራዎች አሉ። ይሄ ሲጠናቀቅ ወደፊት ዝርዝሩን የምንገልጸው ሆነው የምርመራ ቤተ ሙከራም አዘጋጅተናል። ሰሞኑን ከኢፒኤችአይ ከኢትዮጵያ የህብረተሰብ ጤና አጠባበቅ ኢንስቲትዩት ባለሙያዎች መጥተው ገምግመው አሟልተው ሂደዋል። እኛም ሰርቲፊኬቱን ተቀብለናል። ስለዚህ ላቡ አሁን በአሁኑ ሰዓት ዝግጁ ነው ምርመራ ለመጀመር። ተጨማሪ ይህን ኮሮና በሽታ መረጃ የስርዓት ዘመናዊ ለማድረግ ሲስተም ተሰርቷል። ይሄ በሽታ ከለይቶ ማቆያ ጀምሮ ሕክምና ማዕከል ላይ ያሉ የክትትል እና የአጠቃላይ የመረጃ የስርዓቱ ዘመናዊ በሆነ መልኩ ዩኒቨርሲቲያችን ባለሙያዎች ሶፍትዌሩ ተዘጋጅቷል። ከዚህ በተጨማሪ ደግሞ ከተለያዩ ከተቋቋሙ የክልል፣ የወረዳ፣ የዞን አካላት ጋር በቅንጅት እየሰራ ነው የምንገኘው።
የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ታፈረ መላኩ በበኩላቸው ለአርሶ አደሩ የግንዛቤ ማስጨበጥ ስራን ጨምሮ የፊት መሸፈኛና የንጽህና መጠበቂያዎችን እያመረትን እንገኛለን ብለዋል።
የግንዛቤ ፈጠራ ስራ ሰርተናል። አንዱ እሱ ነው። ሳኒታይዘር እና የተለያዩ ቁሳቁሶችን በግቢ ውስጥ ላይ የማምረት በተለይ ግዢ ላይም አንደኛ በገበያ ላይ ብዙም በቂ ሁኔታ እየተገኘ አይደለም። ከዛም ባለፈ ዝም ብሎ የዋጋ መጋነንም አቢዩዝም እየተደረገ ስለሆነ እሱንም ታሳቢ ባደረገ መንገድ በራሳችን ለማምረት ብዙ ቁሳቁሶችን አምርተናል። ወደ መናገር ከ6 ሚሊዮን ብር ያላነሰ ሳኒታይዘር በይው፣ ማስክ ብትይው፣ ብዙ የግሉኮስ መስቀያ ላይ፣ የእጅ ማስታጠቢያ ላይ በርካታ ቁሳቁሶችን በራሳችን የማምረት ነገር ላይ ከመግዛት ይልቅን ወደዛ ያዘነበልን መሆኑን ቁሳቁሶችን አምርተን እያከፋፈልን ያለ ነው። የሕክምና ሙያተኞች ናቸው ባለቤትም ሆነው የግብረ ኃይሉም በብዙ ትልቁ ሚና እየተጫወቱ ያሉትኝ። ባህዳ ዩኒቨርሲቲ ላይ የጀማመራቸው ነገሮች አሉ ከጨርቃ ጨርቅ ጋር በተያያዘ እሱ ስራም ወደኛ መጠል ከቴክኒክና ሙያ ጋር አድርገን ለማምረት ጥረት እያደረገ ነው ያለ ነው እና ቅድመ ዝግጅት እየተደረገ ነው ያለው።
የባህር ዳር ዩኒቨርሲቲ ለሕክምና ባለሙያዎች አልባሳት የሚሆን ልብስ እያመረተ እንደሆነና ለዚህም የ500,000 ብር ድጋፍ ከአማራ ክልል ምክር ቤት እንደተደረገለት በቅርቡ መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። የኦሮሞ ቲያትርና ሙዚቃ ባለሙያዎች ማህበር አባላት የሚገኙባቸው የኪነ ጥበባት ባለሙያዎች በኦሮሚያ የተለያዩ አካባቢዎች የሚያደርጉትን የኮቪድ-19 ትምህርትና ቅስቀሳ ቀጥለዋል። የቡራዩ ከተማ አስተዳደር የጤና ባለሙያዎችን፣ የሃይማኖት አባቶችንና በጎ ፈቃደኛ ወጣቶችን በማስተባበር ትናንት ባዘጋጀው ስነ ስርዓት አባላቱ ተሳታፊ መሆናቸው ተገልጿል። ፀሐይ ዳምጠው እዚያው ተገኝታ ነበር፣ ተከታዩን ዘግባለች።
የኦሮሞ ቲያትርና ፊልም ቡድን አባላት በትናንትናው ቅስቀሳ የተሳተፉት በግንዛቤ ማስጨበጫው ከጤና ባለሙያዎች፣ ከሃይማኖት አባቶችና ከከተማው አስተዳደር ጋር በመሆን ነው። ህብረተሰቡ የሚተላለፉ መልእክቶችን ተግባራዊ ማድረግ ይገባል ብለዋል በመልእክታቸውም። በመርሃ ግብሩ ላይ ከተገኙት አንዱ አርቲስት ዱምኔቻ አሰፋ ህብረተሰቡ ቫይረሱን በመከላከል ላይ ትኩረት እንዲሰጥ ነው ያሳሰበው።
መሰብሰብ የለብንም፣ ስንሰበሰብ ርቀታችንን መጠበቅ አለብን። በየጊዜው እጃችንን ቶሎ ቶሎ መታጠብ ግዴታችን፣ እንደ ግዴታ መውሰድ አለብን። እንጠባበቅ። እኔ ዛሬ ስኖ ነገ አገኘሃለሁ፣ ነገ ከነገ ወዲያ ልንገናኝ፣ ልንቀጥል፣ ይህም በሽታ ልንገታው፣ ልናቆመው፣ ልንገለው የምንችለው ዛሬ ስንተባበቅ።
በተለይም ከትንሣኤ በዓል ጋር ተያይዞ ጥሬ ምግቦችን ከመመገብ እንቆጠብ መልእክት አስተላልፏል። ሲስተር ጫልቱ በቡራዩ ከተማ ጤና ጣቢያ ውስጥ የሚያገለግሉ የጤና ባለሙያ ናቸው። ህብረተሰቡ ራሱን ከቫይረሱ ለመጠበቅ የሚያደርጋቸው ጥንቃቄዎች መበረታታት አለባቸው ይላሉ። ጥንቃቄ መደረግ እንዳለበት አስገንዝበዋል።
ጠራርቦ መሄድ በጣም ጥሩ አይደለም። ይሄ ለዚህ በሽታ መተላለፍ በጣም ሰፊ ሚና ይጫወታል። ለሰዎች ስትናገሪ አሁን ተራርቆ ከሄዱ ትንሽ ቆይቶ ተጠጋግቶ ተያይዞ ተቃቅፎ ሲሄዱ መንገድ ላይ ይታያል። ለህብረተሰቡ አሁንም ይበልጥ በየአቅጣጫው በየትም ትምህርት መሰጠት ስለሚያስፈልግ እየሰጠን ነው ማለት ነው። እስቲ ለዚህ ለድሀ አገር ማለት ነው በቀን መቶ ተገዝቶ ቀም ነገር ቢሆን ማን ይችላል? አሁን ግን እጃችን በመታጠብና ርቀታችን በመጠበቅ እጅ ለእጅ ለመጨባበቅ ይሄንን በሽታ የምንከላከል ከሆነ በጣም ቀላል ስለሆነ አደራ ጭምር ነው ለህብረተሰብ የምለው።
የከተማው ከንቲባ አቶ ሰለሞን ፈዬ በተሽከርካሪ በመዘዋወር ነዋሪው የግል ንጽህናና የአካላዊ ርቀቱን በመጠበቅ ራሱን ከኮሮና ቫይረስ ስርጭት እንዲከላከል ቀስቅሰዋል።
ህብረተሰቡ ግንዛቤ አግኝተዋል። ነገር ግን አተገባበሩ ላይ ችግር ስላለበት በተለይም ማህበራዊ ርቀቱን ጠብቆ ከማንቀሳቀስ አንጻር ትራንስፖርት አጠቃቀም ላይ ህብረተሰብ ከሚሰበሰብበት አካባቢም ስናይ የመሰብሰብ ቦታዎች ምልክቶች አሁንም ስላልተቋረጡ ህብረተሰቡ ግንዛቤውን በደንብ እንዲጨብጥና የጤና ባለሙያ የሚያስተላልፈውንና መንግስት ያወጣውን አዋጆች እንዲተገብሩ በደንብ ግንዛቤውን እንዲይዙ ነው። ይህንን ለማድረግ ደግሞ ሁሉም የራሱን ድርሻ እንዲወጣ ታስቦ አርቲስቶች ከኦሮሚያም የመጡ ከተለያዩ ከተሞችም የመጡ አርቲስቶች ተሳትፈውበታል። ሁለተኛ ሁሉም የሃይማኖት አመራሮች እና ተከታዮች ዛሬ መልእክት እያስተላለፉ ነው ያለው። መንግስት ያወጣውን አዋጆች አስቸኳይ ጊዜ አዋጅን ለማስፈጸም የወጣው ደንቦችና መመሪያዎች ስለመጡ እሱ ላይም ግንዛቤን እንዲይዙና አጠቃላይ ይህንን በሽታ ለመከላከል ቅድሚያ መሰራት ያለባቸው ጥንቃቄዎች ላይ ሰፊ ግንዛቤ እንዲያገኙና አተገባበር ላይ ያለውን ችግር ከወዲሁ እንዲፈታ ለማስጨበጥ የሚደረግ አላማ ነው ማለት ነው የዛሬው ጉዟቸው።
የከተማው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ምዝጋና ዴረሳ በበኩላቸው በከተማው እስካሁን 8 ሰዎች በቫይረሱ ተጠርጥረው በለይቶ ማቆያ ክትትል ሲደረግላቸው መቆየታቸውና ገሚሶቹ ነጻ በመሆናቸው መውጣታቸውን ተናግረዋል።
በእኛ ከተማም ሊገኝ ይችላል የሚል እሳቤ ይኖረናል። በአዲስ አበባም ቅርበት ካለን ከቶታል ፖፑሌሽኑ ከመነሳት ማለት ነው ላቀል ቀድሜን የተለያዩ አሶሌሽን ሴንተሮችን አዘጋጅተናል። 4 አሶሌሽን ሴንተሮች ለዚህ የሚሆኑ ባለሙያዎችን አሰልጥነናል። እነኛ ባለሙያዎች አሁን አሶሌሽን ያስገባ ነው ለዚህ የተጠራጠሩ ወደ 8 ሰዎች በቡራዩ ከተማ አስገብተን ኔጌቲቭ የሆኑ አሉ፣ ኔጌቲቭ ሆኖ የወጡ ሌሎቹ ደግሞ 14 ቀን ጠብቆ ምልክት ሳያሳዩ የቀሩት ወደ ቤታቸው የተመለሱ ስላሉ አሁን ባለው ደረጃ ወደ 4 ቦታዎች አሶሌሽን ሴንተር ከሚያስፈልጉት ነገሮች ጋር አዘጋጅተን እየሰራ ነው የምንገኘው።
የተለያዩ የከተማው ነዋሪዎች ህብረተሰቡ አሁንም ድረስ ግንዛቤው አናሳ መሆኑን ጠቅመው መንግስት ያስቀመጣቸውን መመሪያዎች ተግባራዊ ማድረግ እንደሚገባ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ።
I'm not one.
ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ አቀናባሪው ንጉሱ ታምሬና እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።